ሐኪሞን ይጠይቁ ለምሽቱ በስኳር በሽታና እርሱን ተከትለው በሚከሰቱ ውስብስብ የጤና ሁከቶች ዙሪያ የተጀመረ ቅንብር የመጨረሻ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር ኤልያስ ሰይድ ሲራጅ በምስራቃዊ ቨርጂኒያ የሕክምና ትምህርት ቤት የስኳር ህሙማን ክትትል ፕሮግራም ዳይሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት የተነሳ አንድ ጥያቄ መለስ ብሎ በማስታወስ እንደረደራል።
ዶክተር ኤልያስ ቀደም ብለው የእግር ወይም የሌላ የሰውነት አካላት መቁሰልን በሽታውን ተከትሎ ሊመጣ የሚችለውን ችግር ከነ ጥንቃቄው አስረድተውናል። በአይን ህመም በኩልስ ምን አይነት የአይን ህመሞች ናቸው የስኳር በሽታን ተከትለው የሚከሰቱት? የነሱስ ህክምና ምን ይመስላል?
ዋነኛው እንግዲህ ከስኳር ጋር የተያያዘው አይን ጀርባ ያለው ይሄ በእንግሊዝኛ ራቲና የምንለው ክፍል ነው። እሱ ስኳር በደም ካልተቆጣጠረው የመጠቃይ ባህሪ ያለው ሲጠቃ ትንሽ የመድማት ከውስጥ የማበጥ የመሳሰሉ ነገሮች እያመጣ ሄዶ የማየትን ችግር እየፈጠረ ይመጣል። እስከ መታወርም የሚያደርስ ሁኔታ ነው። ይሄ ነው ዋናው። ከሱ ቀጥሎ አንዳንድ ጊዜ ይሄ በእንግሊዝኛ ካታራክት የምንለው በአማርኛ የአይን ሞራ ነው መሰለኝ የሚባለው። እሱም ብዙ ሰው ስኳር የሌለው ሊይዘው ይችላል፣ ግን የስኳር በሽተኞቹም አንዳንዴ በዛ ይጠቃሉ። እሱም ሌላ ሁኔታ ነው። ይሄ መጀመሪያ ያልኩት የአይን ጀርባ ወይም ረቲና የሚጠቃው ነገር እንግዲህ የአይን አለማየት ለውጥ ሲኖር፣ ትናንትና ደህና እያየ ነበረ ሰው ባልታሰበ ሁኔታ ዛሬ አንድ ነገር ከተፈጠረበት ሐኪም ጋር መሄድ ያለበት ሁኔታ ሊኖር ይችላል እና በተለይ የአይን ሐኪሞች አይተው ሕክምናዎች አሉ ሊያደርጓቸው የሚችሉ ነገሮቹ እየተባባሱ እንዳይሄዱ ማለት ነው። ግን ዋናው ቅድም እንዳልኩት የስኳር መጠንም መቆጣጠር መቻል አለብን። እሱም ሄዶ በረጅም ጊዜ ነገሮች እየባሱ እንዳይሄዱ ያግዛል ማለት ነው።
ዶክተር ኤልያስ ምናልባትም በዚሁ ወደ መሰረታዊው የነኚህ ሁሉ ችግሮች ምንጭ የስኳር በሽታ እንመለስና በደም ውስጥ የሚዘዋወረውን የስኳር መጠን መቀነስን እየጠቀሱ ነበረ። የስኳር በሽታ ሊያስከትላቸው የሚችላቸውን ችግሮች መከላከልም ሆነ ራሱ በሽታው እንዳይባባስ የሚደረጉ ጥንቃቄዎችን በተመለከተ ምን አይነት ሁኔታዎች በህሙማኑ በኩል ሊደረጉ ይችላሉ? ህክምና ክትትሉ እንዴት ነው የሚረዳው?
ህክምና የሚጀምረው በአንደኛ ደረጃ የምንበላው ምግብ መጠን የተመጠነ መሆን አለበት። ሁለተኛ የስኳርነት ባህሪ ያላቸው በተለይ ጣፋጭነት ያላቸው የመሳሰሉ ነገሮች ከተቻለ ማቆም አለብን። በእንግሊዝኛ ይሄ ዳይት የሚሉት ብዙ ኢትዮጵያ ውስጥ አይገኝም። እሱ ስኳር የለውም። አብዛኛው ለስላሳ ግን ኢትዮጵያ ያለው ስኳርነት አለው። እሱም ስኳርን እያባባሰ ነው የሚሄደው። በተጨማሪ ደግሞ የቅባትነት ዘር ያላቸው ከመጠን በላይ ቅባት፣ ስጋት ያለው ምግብ ማብዛት፣ እነዚህ ነገሮች ተደምረው ስኳሩንም አያግዙትም፣ ክብደታችንም እየጨመረ እንዲሄድ ነው የሚያደርጉት። ስለዚህ እዛ ላይ ዋነኛ ትኩረት የሚያስፈልገው ጉዳይ ነው። ከሱ ቀጥሎ ደግሞ የሰውነት እንቅስቃሴ። የሰውነት እንቅስቃሴ ሲባል ኃይለኛ ስፖርት መሆን የለበትም። በእግር መንቀሳቀስ ለግማሽ ሰዓት ለ45 ደቂቃ፣ 4-5 ቀን በሳምንት ቢያንስ መደረግ አለበት። ለሚችል ሰው ደግሞ ፈጠን ያለ ጆጊንግ የምንለው፣ ለሚችል ደግሞ መሮጥም እነኚህ የመሳሰሉ ስፖርቶች ይጠቅማል። ምክንያቱም በተለይ ከተሞች አካባቢ ያለ ብዙ ሰው ስራው ቁጭ ብሎ የሚውል ሰው አለ መስሪያ ቤት መኪና ውስጥ ቁጭ ብሎ ሲነዳ የሚውላለ እና እንቅስቃሴ ስለሌለ እንቅስቃሴን መፍጠር አለብን። እንግዲህ የምግቡና እንቅስቃሴው አንድ ላይ ተደምረው ክብደታችን እንድንቆጣጠር ያግዙናል። ግን ለብዙ ሰው እነኚህ በቂ አይደሉም። አንዴ ስኳር ከያዘን በኋላ እነኚህ በቂ ስላልሆኑ መድኃኒቶች ያስፈልጋሉ። ብዙ ሰው መጀመሪያ በክኒን ነው የሚጀምረው። የተለያየ አይነት ክኒኖች አሉ። አንዳንድ ሰው አንድ ያስፈልገዋል፣ አንዳንድ ሰው ሁለት ያስፈልገዋል። ለብዙ አመት በክኒን መቆጣጠር ይቻላል። የብዙ ሰው ሄዶ ክኒኖቹ ካልተቆጣጠሩት ደግሞ መርፌ ወይም ደግሞ ይሄ ኢንሱሊን የምንለው ያስፈልጋል። አንዳንድ ሰው በቀን አንዴ ኢንሱሊን ያስፈልገዋል። አንዳንድ ሰው ደግሞ እስከ 4 ቴ በቀን የሚያስፈልገዋል። የተለያየ አይነት ኢንሱሊኖች ነው ያሉት። እነኚህን በማድረግ እንግዲህ ስኳሩን መቆጣጠር ይቻላል ማለት ነው። እና ይሄ ሁሉ ሲደረግ ሐኪም ጋር መመላለስ ያስፈልጋል። ሐኪሞቹን ስኳሩ ምን ላይ ደረሰ እያሉ እንዲከታተሉ ያስፈልጋል። እነኚህን በማድረግ ነው እንግዲህ የስኳር መጠን መቆጣጠር የሚቻለው። ከተቆጣጠር ነው ደግሞ ቅድም የጠቀስናቸው ችግሮች ላይፈጠሩ ይችላሉ። ከተፈጠሩም እድላቸው የቀነሰ ነው የሚሆነው። እንደዛ ነው መደረግ ያለበት።
የህክምናውንም የህመሙንም ባህሪና ጠባይ መረዳቱ ሁለት ባህሪያት ለአንዳንዶች አሳሳቸው ነው የሚቀርቡበት ሁኔታ አለና ድንገት አንድ የስኳር ህመምተኛ መሆኑ የሚታወቅ ህመምተኛ የቤተሰብ አባል ወድቆ ቢያገኙ ከስኳር ጋር ተያያዘ በሽታ ተከትሎ የመጣ ራስን የመሳት ሁኔታ መሆኑን ቢረዱ አስቸኳይ እርዳታ ሊሰጡ የሚችሉ ሰዎች ምን አይነት ምልክቶችን ማየት አለባቸው? ምናልባትም ከመጥቀም ይልቅ የሚጎዳ ነገር እንዳያደርጉ ማወቅ ያለባቸውን አንድ ቁልፍ ነጥቦች ቢያነሱልን።
እዚህ በሰለጠኑ ሀገሮች ምንድን ነው የሚደረገው? እንደዚህ ስኳር በሽታ ያላቸው ሰዎች በተለይ ኢንሱሊን አይነት ህክምና የሚወስዱ እንደ ቀለበት ነገር ወይም ደግሞ የሚንጠለጠል ሀብል ያደርጋሉ። እነሱ ላይ እኔ ኢንሱሊን የምወስድ በሽተኛ ነኝ የሚል እና አንድ ሰው ወድቆ ቢገኝ እነኚህ አደገኛ ህክምና የሚመጡ ሰዎች እሱን ነው የሚያዩት። ሌላውም ሰው አይቶ እሱን ያውቃል ማለት ነው። በሀገራችን ሁኔታ እንግዲህ አንድ ሰው በተለይ ወድቆ መናገር የማይችልበት ደረጃ ደርሶ ካጋጠመ ምን እንደሆነ ለማወቅ ሊያስቸግር ይችላል። ስኳር በሽታ መሆኑ ከታወቀ እና የመናገር አይነት ሁኔታ ደረጃ ያለው ሰው ከሆነ ቶሎ ብሎ የስኳርነት ባህሪ ያለው ነገር መስጠት ነው። ቶሎ ገና የመፍዘዝ ምልክት ሲታይ፣ ሙሉ በሙሉ የሳተ ከሆነ ግን በአፉ የሆነ ምግብ መስጠት ጥሩ አይደለም፣ ወደ ሳምባው ሊሄድ ይችላል። እና ሙሉ በሙሉ ራሱን የሳተ ሰው እዚህ ሀገር ያው የህክምና ሰዎች ከደረሱ አይቪ በምንለው በደም ስር አድርገው ነው የሚሰጡት። ግን በሙሉ ራሱን የሳተ ሰው በአፉ ስኳር ሊሆን ይችላል ብሎ ስኳር አፉ ላይ መወተፍ አንደኛ አይወርድም ወደ ታች፣ ሁለተኛ ወደ ሳምባ ሊሄድ ይችላል፣ አስቸጋሪ ነው። ግን ትንሽ የመፍዘዝ አይነት ባህሪ ሆኖ ሙሉ በሙሉ ራሱን ያልሳተ ሰው ከሆነ ግን ቶሎ ብሎ ስኳርነት ያለውም የሚጠጣም ነገር ቢሰጥ በአምስት አስር ደቂቃ ውስጥ ከችግሩ ሊወጣ ይችላል።
ዶክተር ኤልያስ ሰይድ ሲራጅ የጤና ሳይንስ ተባባሪ ፕሮፌሰር እና የስኳር በሽታ ህክምና ክፍል ዲሬክተር፣ ለሙያዊ ማብራሪያው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ይህን እድል ስለሰጠኝ።